ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 18 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም የተሸፈነውን ለመግለጥ የደፈረሰውን ለማጥራት በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ፣ በመጨረሻም ህዝብ ለነጻነቱ ወያኔ ለሞቱ ገላጋይ የማያሻው ትግል በሚል ርዕስ የቀረበ ሰፋ ያለ ትንታኔ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ማክሰኞ ሐምሌ 17 በደብረ ማርቆስ ከተማ የሚገኘው እስር ቤት በሰዓት መያያዙ የተዘገበ መሆኑን የሚታወስ ሲሆን ረቡዕ ቦልዲያና በፍኖተ ሰላም ከተሞች የሚገኙ እስር ቤቶችም በሰዓት ጋይተዋል። በወልዲያ በደረሰው የእሳት ቃጠሎ የወንዶች ማደሪያና የስልጠና ማዕከሉ ሙሉ በሙሉ የወደመ ሲሆን የተጎዳ ሰው አለመኖሩ ታውቋል። በወልዲያ ለተነሳው የእሳት ቃጠሎ ምክንያቱ እስረኞቹ የምግብ ቁሳቁሶች በወቅቱ ባለማግኘታቸው በተነሳ ተቃውሞ ሲሆን የተጀመረው በድንጋይ ውርወራ መሆኑ ተነግሯል። በፍኖተ ሰላም እስር ቤት እስረኞች ባደረጉት ተቃውሞ የሻማ ማምረቻው በእሳት እንዲያያዝ አድርገዋል። በዚህ ምክንያት 26 የእስረኞች ማደሪያ ክፍል ከጥቅም ውጪ መሆናቸውም ታውቋል። በፍኖተ ሰላም እስረኞችን የእንፈታ ጥያቄ ይዘው ለተቃውሞ የተነሱት ቀደም ብሎ አቃቤ ሕጉ የተወሰኑ እስረኞች እንደሚፈቱ መግለጫ ሲሰጥ ያልተፈቱ እስረኞች ቅሬታ ስላደረባቸውም ነው ተብሏል። በምዕራብ ኢትዮጵያ በደምቢዶሎ ከተማ ወይዘሮ ብርሃኔ ማሞ የተባሉ የ35 ዓመት ነፍሰ ጡር ሴት በአካባቢው ፖሊስ አባላት የተገደሉ መሆናቸው ታውቋል። ነፍሰ ጡሯ ከሌሎች አራት ሰዎች ጋር ሆነው በባጃጅ ታክሲ ለከፍተኛ ሕክምና ወደ ደምቢዶሎ ሆስፒታል ሲጓዙ በከተማ የፖሊስ አባላት የተኩስ ሩምታ ተከፍቶባቸው ነፍሰ ጡሯ ወዲያውኑ ሲሞቱ አራት ሰዎች የአካል ጉዳት ደርሶባቸው ወደ ሆስፒታል ተወስደዋል። ባለፉት ሳምንታት በከተማዋና በአካባቢው በጸጥታ ኃይሎችና ማንነታቸው ባልታወቁ ታጣቂዎች የተኩስ ልውውጥ ሲደረግ ቆየ መሆኑ ቢታወቅም ፖሊሶች በሰላማዊ ሰዎች ላይ የወሰዱት እርምጃ አግባብ እንዳልሆነ ብዙዎች ተናግረዋል። ኦሮሚያ አስተዳደር ባለስልጣኖች ግድያውን የፈጸሙት ሶስት ፖሊሶች በቁጥጥር ስር እንደዋሉም ተናግረዋል። በሶማሌና በኦሮሚያ አዋሳኝ ከተማዎች በጌዲዮና በጉጂ በቦረና በሌሎች ቦታዎች አሁንም ግጭቱና ውጥረቱ የቀጠለ መሆኑ የዓይን እማኞች ይናገራሉ። ባለፉት 27 ዓመታት በወያኔ የጸጥታ ኃይሎች በቁጥጥር ስር ውለው የገቡበት የማይታወቅና ጨርሰው የጠፉ ዜጎች ቁጥር በርካታ መሆኑን ጠቅላይ አቃቤ ሕጉ አምኖ በይፋ መግለጫ የሰጠ መሆኑ ታውቋል። የፖለቲካ እስረኞች እንዲፈቱ ተወስኗል ከተባለ ጀምሮ የተወሰኑ የተፈቱ ቢኖሩም በብዙ ሺህ የሚቆጠሩ የፖለቲካ እስረኞች እስካሁን አለመፈታታቸው ሲታወቅ፣ ብዙዎቹ ባለሥልጣኖች በስር ላይ እየተሰቃዩ ስላሉት እስረኞች ዝምታን መምረጣቸው ይታወቃል። የወያኔው ቡድን ስልጣኑን ከተቆጣጠረበት ቀን ጀምሮ በየጊዜው በአፋኝ ቡድኑ የታሰሩት በርካታ የኢሃፓ አባላት ለ27 ዓመታት በእስር ላይ የተሰቃዩ የሆኑ ሲሆን መዳረሻቸውም የጠፋ በርካታ ነው። የፍርድ ተቋሙ በእስር ላይ ያሉትን ሁሉንም ያለአንዳች ቅድመ ሁኔታ መፍታት የሚኖርበት ከመሆኑም በላይ መዳረሻቸው ያልታወቁትንና የጠፉትን ስማቸውን በዝርዝር ማውጣትና ለዚህ በኃላፊነት ሊጠየቁ የሚችሉትን ወደ ፍርድ ቤት ማምጣት ይጠበቅበታል እንጂ በተክላላ አነጋገር የገቡበት የማይታወቅ አሉ በሚል ድፍን አነጋገር ሊታለፍ አይችልም ተብሏል። ከጥቂት ቀናት በፊት የወጣው የምህረት አዋጅ በቅን መንፈስ መውጣቱ ያነጋገረ ነው ተብሏል። ምህረት ተደርጎላቸዋል የተባሉ ዜጎች የተከሰሱባቸው አፋኝ ህጎች አሁንም በስራ ላይ መቆየታቸውና እንዲሁም የምህረት አዋጅ የተሰጣቸው ወገኖች በስድስት ወራት ጊዜ ውስጥ ስማቸውን ማስመዝገብ አለባቸው የሚሉት የአዋጁ ክፍል ከብዙ ወገኖች በርካታ ጥያቄዎች እያስነሳ መሆኑ ታውቋል። የጸረ ሽብር አዋጅ፣ የብዙሃን መገናኛና የመረጃ ነጻነት አዋጅ እንዲሁም የበጎ አድራጎት ማህበራት ማደረጃ አዋጆች የተባሉት አፋኝ አዋጆች የፖለቲካ ተቃዋሚና ተቀናቃኝ የሆኑ ወገኖችን በህግ ሽፋን ለማጥቃት የተጠነሰሱና ተግባራዊ ሲደረጉ የቆዩ ሲሆን እነዚህ ህጎች እያሉ አሁንም የተፈተቱንም ሆነ አዳዲሶቹን ለመያዝ ምንም የሚያግድ ሁኔታ የለም በሚል በርካቶች ናቸው። አፋኝ ህጎቹ ሙሉ በሙሉ መሻር አለባቸው የሚሉ ጥያቄዎች አሁንም ጎላ ብለው እየተሰሙ ነው። ምህረት የተሰጠው ዜጋ በስድስት ወር ካልተመዘገበ የምህረት አዋጁ አይመለከተውም የሚለውን የአዋጁን ክፍል የሚቃወሙ ወገኖች ምህረት ከተሰጠ በኋላ መመዝገብ እንደገና ለማሰር ነው ወይስ ለሌላ ምክንያት የሚሉ ጥያቄዎች እያቀረቡ ይገኛሉ። ብሪክስ በሚል ስም የሚጠራው የብራዚል፣ የሩሲያ፣ የህንድ፣ የቻይና እና የደቡብ አፍሪካ የጋራ ገበያ መድረክ በዚህ ሳምንት የሶስት ቀን ጉባኤ በደቡብ አፍሪካ ከተማ በጆሃንስበርግ እንደሚያደርግ ተነግሯል። የአምስቱ አገር መሪዎች ወደ ደቡብ አፍሪካ እያመሩ ሲሆን በዚህ ዓመት የቱርክ ፕሬዝዳንት ኤርዶዋን በስብሰባ ላይ በእንግድነት እንደሚገኝ ተነግሯል። ብሪክስ የሰባቱ ቡድኖች በሚል ስም የበለጸጉ አገሮች ላቋቋሙት ስብሰባ ተወዳዳሪ ሆኖ የተቋቋመ ሲሆን በአምስቱ አባል አገሮችና በሌሎች የዓለም አገሮች መካከል የሚካሄደውን የንግድና የኢንቨስትመንት እንቅስቃሴ ለማጠናከር መሆኑ ይታወቃል። የቻይናና የህንድ ፕሬዝዳንቶች ወደ ጆሃንስበርግ ከመሄዳቸው በፊት የተለያዩ አፍሪካ አገሮችን በመጎብኘት ላይ ነበሩ። የደቡብ አፍሪካ ንግድ ሚኒስትር ከስብሰባው ጋር በተያያዘ በሰጡት መግለጫ አሜሪካ በአንዳንድ ዕቃዎች ላይ ታሪፍ በመጫኗ ምክንያትና ሌሎች የአጸፋ እርምጃ በመውሰዳቸው በዚህ ዓመት የዓለም የኢኮኖሚ ንግድ ሁናቴ ቀውስ ሊገባ እንደሚችል አሳስበዋል። በዚምባብዌ በሚቀጥለው ሰኞ ሐምሌ 23 ይደረጋል ከተባለው ብሔራዊ ምርጫ ፓርቲያቸውን ለማውጣት አስበው ነበር የተባሉት የተቃዋሚ ፓርቲ መሪ ባደረጉት ንግግር በምርጫው ተወዳዳሪ ሆነው እንደሚቆዩ ያረጋገጡ ቢሆንም የአገሪቱን ምርጫ ኮሚሽን በጽኑ የኮነኑ መሆናቸው ታውቋል። የምርጫ ኮሚሽን አድሎኛ ነው ካሉ በኋላ ለምርጫው ዝግጅት በሚደረጉ ሂደቶች በርካታ የሆኑ ህጎች ተላልፈዋልን ብለዋል። ምን ያህል የምርጫ ሰነዶች እንደተዘጋጀና እንዴትስ ምርጫው ሳይጭበረበር በስራ ሂደት እንደሚችል እስካሁን ምንም የተናገረው የለም በማለት በክስ መልክ አቅርበዋል። ፓርቲያቸው የተጭበረበረ ምርጫ እንደማይቀበል ይገልጻል ካሉ በኋላ ምርጫውን እንደምናሸንፍ በእርግጠኝነት ይገልጻሉ። ለዛሬ ያለን ዜና በዚሁ ተጠናቀቀ። የተሸፈነውን ለመግለጥ የደፈረሰውን ለማጥራት እውነቱን ለመናገር በአሁኑ ጊዜ
የተሸፈነውን ለመግለጥ ሆነ የደፈረሰውን ለማጥራት ወጅምብሩን ለማጥነን ራሱ አዲስ ሹም ከቀን ወደ ቀን እየሰራልን ነው ብንል ስህተት አይሆንም። ንግግር ሲያበዛ በል የተባለው ከፍላጎቱና ከመነሽጠው እየተጋጨ ሳይወድ ሆድ ያባውን ብቅል ምን ያደርጋዋል በተባለው አይነት ዝርግፍ ያደርጋዋል። ደጋፊዎቹ እንደ ዶናልድ ትራምፕ ቃል አቀባይ ለማስተባበል ብቻ ሳይሆን ለማስተባበል የባጤ ቆጡን መቀባጠርና ራሳቸውንም ማስገመት ተገደዋል። ህዝብ የጠየቀውን የሽግግር መንግስት ሂደት ይቃወማል ለማለት በቂ ማስረጃን በቀጥታም ሆነ ከውስጣቸው ባገኘነው መሰረት ስናጋለጥ በእንቆይም ሰውየው በአፍ አይሆንም ሲል አልሰማንም በሚል ክርክር የከጀላቸው ክፍሎች ዛሬ እነሆ ሹሙ ራሱ ፍላጎቱ ወያኔን በተጠገነ መልክ ማስቀጠል መሆኑን የሽግግር መንግስት መቼም አይመሰረትም ሲል ለተሰበሰቡ አስተማሪዎች ገልጿል። የዛሬ 28 ዓመት ከዩኒቨርሲቲ የተባረሩትን አስተማሪዎች የሞቱም አሉ፣ ብዙዎቹ ግን በጥረት አድሜ ናቸው ወደ ቦታቸው እንመለሳለን በሚል የህዝበኛ አቋሙን ማሰማት ማስተጋባት መርጦ ቢገኝም የህዝብን የሽግግር ጥያቄ ግን ያፋ ገና ከጠዋቱ በ1983ም ያቀረበውን አልቀበልም ማለቱ አስገራሚም አሳሳቢም ሊሆን የሚገባው አይደለም። የአዲሱን ሹም አመጣጥ በተመለከተ የወያኔና በተለይም የአሜሪካ ሲራና ተልእኮ ምን እንደነበር የገለጽን ቢሆንም የሰውየው ሚና በዋና መልኩ በወያኔ ላይ የመጣውን የህዝብ የቁጣ ጎርፍ መገደብ ከመሆኑ ባሻገር የህዝብ ስልጣንንም እንዳይከሰት መሆኑ በተለይ በአሜሪካኖቹ ጫና ተሰጥቶት የተያዘ ጉዳይ እንደነበርም ማጋልጠናል። የሆነውም ያው ነው። ህዝብ በወያኔ ላይ ያለውን ጥላቻ ያስተናገዱ መስለው ህዝበኛ አቋም አስተጋብተው ድጋፍ ሊያገኙ መጣራቸው ደግሞ ማሰብ ለሚችል ዜጋ ምስጢር አይደለም። ወደ ተመክሮ መለስ ካል አንድም አዛውንት ወያኔዎች ምንም ጥቃት አይደርስባችሁም በሚል ማስተኛ ሲነገራቸው የተወሰኑት ደግሞ በገንዘብ ሲገዙ በደርግ መውደቂያ ሰሞን እንዳየነው በውስጥ ያሉ ቅጥረኞች ደግሞ በባዕዶቹ ተሞርደውና ታዘው የባዕድን ግብ ለማሟላት ደፋ ቀና ሲሉ መቆየታቸውን መዘንጋት የሚገባ አይደለም። የነ ዳዊት ወልደ ጊዮርጊስ የነ ካሳ ከበደና መሰሎቻቸው ሚና የታዘብነው ነው። ወያኔን ልጆቼ ብሎ የህዝብን ትግል በተቻለው ያደናቀፈው የድሜ ሽማግሌ ደግሞ አዲሱ ሹም ሆነ ጠባቡ ጓደኛው በፈጣሪ የተሰጡናቸው በሚል በሃይማኖት ቀልዶ ባይናችን ስርም ጣዖቶች ጠርቧል። ሃይማኖትን ተገን ያደረገም ቅስቀሳና ድጋፍ በረቀቀ መንገድ ሲዘጋጅ አይተን አሁን እውን ሆኗል። የተወሰነ የሃይማኖትና የተወሰነ ከሻቢያ ጋር እርቅ ተብሎ የታዘዘው በአረቦች ድጋፍ እውን ሆኖ ሐቀኛ እርቅ ሳይሆን ለአሜሪካና ለሻቢያ የሚጠቀም ውሳኔ ተላልፎ ኢትዮጵያን የሻቢያ ቀኝ ለማድረግ ውርውሩ ቦታውን ይዟል። የወያኔና የሻቢያ ተጠሪዎች ከአረብ ኤሚሬትስ ልዑል መሸለማቸውና ሁለቱም በእነዚሁ መደጎማቸው ደግሞ ቅኝቱ ለኢትዮጵያ ሳይሆን ማንን ለመጥቀም እንደሆን አሳይቷል። ሊከተልብን የታሰበው አስከፊ ስርዓት አዲሱ ሹም እያንጸባረቀ ነው ብንልም ጆሮው ላይ የተኛ በመብዛቱ ሊደላደሉ ጊዜን አግኝተዋል ብንል ስህተት አይሆንም። ሹሞቹን መናገር ጸረ አምላክ ጸረ ኢትዮጵያ መሆን ነው ብለው አፋችንን ሊለጉሙ አሁንም እየጣሩ ናቸው። ዴሞክራሲን ተጻራሪ የሆነው ተክለሰውነትን ያራግባሉ። የህዝብን ድል ለግለሰብ ይሰጣሉ። የህዝብን ከሃሊነት ለምርጦች ያስረክባሉ። እጅጅ ያለው ተክለሰውነት በአቅለሽላሽ ደረጃ እየታየ መሆኑ መቼም ያልተኛ ዜጋ በቀር ማንም የሚክደው ሐቅ አይደለም። አዲሱ ሹም ለኢሳይያስ ያሸረግር የታየው አይረሳም። የሰሜን ኮሪያው ኪም ቾንግ ኡን በአዲስ አበባ ብቅ ማለቱ ደስ የሚያሰኘው መሰሎቹን ወይም ገዢ ጌታ ፈላጊዎችን እንጂ ህዝብን አይደለም። በተያያዘ ጉዳይ ግን ለምንስ ነጻ ፕሬሱን አፋኝ የሆነው አዋጅ አልተሰረዘ? በነካጃችሁ ከተባለም ለምንስ ጸረ ሽብርተኛ የሚለው አዋጅስ እስካሁን በስራ ላይ እንዲውል ተደረገ? መሰል ጥያቄዎችን ስናነሳና የህዝበኝነት መጋረጃውን ስንገልጠው ምንም የፈየደውና የረባ አስተማማኝና ቀጣይ ሥራ እንዳልተሰራ መገንዘብ እንችላለን። ባለስልጣኖችና ሹሞች ይቀየሩና ተመልሰው የስልጣን ባለቤት ይሆናሉ። አማራን ልፍችባዩ ጠባቦሮሞ የአዲስ አበባ ምክትል ከንቲባ ሆኖ በህገወጥ መንገድ ለማ መገርሳ ስለፈለገው ብቻ ተሹሟል። ጦረታ ወጡ የተባሉት ወንጀለኞችና የሙስና አባወራዎች ዳግም ተሹመዋል። የሚሾሙትስ ካንድ በህረሰብ መውጣታቸው ምን ሊባል ነው? የሹሙ ኃይማኖት ተከታዮችስ የመድረኩና የጩኸቱ ባለቤት መሆናቸው ምንን ያመለክታል? ወደ አሜሪካ የሚጓዘውም አዲሱ ሹም ለራሱ ንግግር ሰፊ ሰዓት ከመስጠቱ ባሻገር የፖለቲካ ቡድኖች የተባሉትን በግዙፍ የሀገር ጥያቄዎች ለማናገር የፈቀደላቸው 3 ደቂቃ ብቻ ሲሆን የማይፈልጉትንማ በታዛቢነት ከፈለጋችሁ ተገኙ ማለትንም ደፍሯል። ራሱን ብቻ ለማድመጥና በዚያው ማድነቅና ጭብጨባን ማድመጥ የመረጠውና ተክለሰብነት የተጠናወተው ሰው ሁሉ ውሎ አድሮ አምባገነን መሆኑ ደግሞ የሚያጠራጥር አይደለም። አባይ ድልድይ የተባለው በወያኔ ሜቴክ ሻጠር ስራው መቋረጡን ካጋለጥን አመታት ያለፉ ቢሆንም ዛሬ አዲስ ዜና ሆነብን የሚሉ የአዲሱ ሹም ደጋፊዎች ያላወቁ ያልሰሙ መስለው መውገርገራቸው አይን ያወጣ ማደናገር መሆኑን መጋለጡ ይታወቃል። ቦንዱን ቡዳበላው ብሎ ታዋቂው አሊ ሁሴን ከገጠመ ትንሽ አመታት አልፈዋል። ወያኔ 70% ስራው ተጠናቀቀ ወዘተ ያለ ነጭ ውሸት ሲዋሽ ሐሰት ቅጥፈት ሲል ይሐፋ ያለውን ችግር የቦንዱን መበላት የተሰበሰበው ገንዘብን መሰረቅ ሁሉ ጠቅሶ አጋልጧል። ዛሬ አዲሱ ሹም ስራው ዘግይቷልና ሙስና ወዘተ ማለት የተገደደው ከአረቦች ጋር ሳውዲ አረቢያ ኢሚሬትስ ግብጽ አሜሪካ ጋር ባደረገው ውስጣዊ ስምምነት ወይም ሐቁን ለመናገር ተእዛዝ በመቀበል ያባይን ግድብ ግንባታ በሰበብ አስባቡ ለማስቆም ውሳኔ በመደረሱ ነው። ገንዘብ ያዋጣውን ህዝብ ከቁም ነገር አስገብቶ የሚጠይቀው አለመኖሩ ለኛ የሚገርመን አይደለም። በአረቦች ክፍያና ተእዛዝ ለሀገር እድገት ወሳኝ ሲባልለት የነበረው ግድብ ግንባታ በይፋ ወደ መቆም መገፋቱና ገንዘቡን የዘረፉትም እየታወቁ ቅንጣትም አለመነካታቸው አዲስ ተብየውን ሹም አዝማሚያውን አካሄዱንና አያያዙን የሚያጋልጥ ነው ሲሉ ታዛቢዎች በብዛት እየተቹት ያለ ጉዳይ ነው። አረቦች በኢትዮጵያ ፖለቲካ በይበልጥ ጣልቃ ገብ አዛዥ ናዛዥ የሆኑ መምጣታቸው ግብጽ የምትቃወመውን ግድብ ግንባታ እንዲቋረጥ ማድረጋቸው መረጃ ነው የሚሉም ብዙዎች ናቸው። ይበዲ እንዳለ የሻባዩ መሪ ጸረ ኢትዮጵያ አቋም ተለውጧል፣ ከኢትዮጵያ ጋር ከልብ ተወዳጅቷል፣ አዲሱን ሹም ወዶታል ወዘተ በሚል የሚቀባጥሩት ሁሉ ዋና ሚናቸው ህዝብን ማደናገርና ሰለባ ማድረግ መሆኑ ጥርጥር የለውም። ከስንት ዜጎች ደም መፍሰስ ተጠያቂ የሆነው ኢሳያስ በንዝህላሎች የተነሳ ሲወደስና ሲሞገስ መስማት ማየት መገደዳችን ያስከፊ ድክመታችን መረጃ ነው። ሰውየው ከመቅጽበት የእድሜ ልክ ማንነቱንና ጸረ ኢትዮጵያነቱን መቼም የሚተው እንደማይሆን ለማንም ግልጽ ነው። አልሆነምና ሊሆን ይገባዋል ታሪክ እንዳያፍርብን አደብን ገዛ ህሊናችን ላይ ባንተኛ ሰማዕትንም ባንክድ መልካም ይሆናል። የሚሰሙ ከሆነ ለአዲሱ ሹም ደጋፊዎችና አዳናቂዎች አገራችንን እንደገና አታስጠቁ አታስበሉ የሚል ምክር እንለግሳለን። አቧራዊተናል ያለፈውን ለመቀጠል ያቀደ አገዛዝ ለአገራችን ጠንቅና አውም ጠላት ነው። አዲሱ ሹም ኢህአዴግ ይዳከማል ይወድቃል ብላችሁ አታስቡ፣ ተጠናክሮ የሚቀጥል ነው እንጂ ሲል እቅጩን ሳይደብቅ ደንፍቶብናል። 28 ዓመታት ወያኔንና ጭምብሉን ኢህአዴግን ስንቃወም ስንታገልና የደም ግብር ስንከፍል ቆይተን ዛሬ አፉን ሞልቶ ኢህአዴግ ተጠናክሮ ይቀጥላል የሚለንን ልንደግፍ መጠበቅም መሆንም የለበትም። የአወናባጆች የጊዜ ገደብ አክትሟል። ከዚህ በኋላ የምንጋተው ዲስኩር ሆነ አገዛዝ የበሰበሰና ጊዜው ያለፈበት ነው ማለትም ይገባናል። ኢህአዴግ ተጠናክሮ ይቀጥላል የሚለን የነበረው የግፍ አገዛዝ ተጠናክሮ ይቀጥላል ብሎ የሚፎክርብን ነው። ይሄን እንዴትስ መደገፍ ይቅርና ማስተናገድ ይቻላል? በዘረኛነትና በሃይማኖት በሆድ የተነሳ አገርና ህዝብን ካልካድን በቀር ወያኔን አዳሽ ሙከራ ሁሉ በህዝብ ተቃውሞ ውድቅ ይሆናል። ጸረ ወያኔው መራራ ትግላችን ሳይበርድ ተጠናክሮ አደርባዮችንም ማስወግዶ ይቀጥል።
ፋኑ 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 የምርተ ኳሹን እኛ ስናውቀው ለናር በቅፊል ማንደባለቀው ፋኑ 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 ወዘት በልቤ እንደ ጀበና አልወጣልሽ የቱርባፈና
ለነጻነቱ ወያኔ ለሞቱ ገላጋይ የማርሽ ትግል ዛሬ የሀገራችን አጠቃላይ ሁኔታ ሲገመገም መሰረታዊው ቅራኔ ያለው በወያኔ ዘረኛና ጎጠኛ ቡድንና በኢትዮጵያ ህዝብ መሃል መሆኑ ግልጽ ነው። የቅራኔ ወያኔ ከስልጣን እስካልተወገደ ድረስ የሚፈታ አይደለም። ወያኔዎች በኢትዮጵያ ከመወለዳቸው በቀር ኢትዮጵያውያን አይደሉም። ወያኔዎች በባዳ ሀዶች ተቀኝተው ኢትዮጵያን ከፋፍለው ለመበታተን የመጡ ናቸው። የወያኔ መስሪ ቡድንና ሰፊውን የትግራይ ህዝብ አንድ አድርጎ ማየት ግን ስህተት ነው። የኢትዮጵያ ህዝብ አጠቃላይ ደሙን አፍስሶ አጥንቱን ከስክሶ ያስተማራቸው የትግራይ ምሁራንና የተቀሩትም ከተለያዩ ብሔሮች የመጡ ሆዳም ምሁር ተብዮች ከወያኔ በመወገን በህዝባችን ቁስል ጨው እየነሰነሱ ስለሆነ ጥያቄነታቸው የማይቀር ነው። የወያኔን ቀደምት ታሪክ ለጊዜው ብናቆየው እንኳን ለስልጣን ከበቃ በኋላ ያለውን 27 አመታት ብንገመግም ወያኔ ጸረ ኢትዮጵያና የህዝቦቿ ጠላት ከመሆኑ ውጪ የምናገኘው ሌላ ምላሽ የለም። ለዚህ ነው ደጋግመን በኢትዮጵያ ህዝብና በወያኔ መሃል እየተካሄደ ያለው ገላጋይ የማያሻው መሰረታዊ ቅራኔ ነው የምንለው። ኢትዮጵያና ህዝቧ ሰላምን እንዲያገኙና መፍታቸውን እንዲጎናጸፉ ወያኔ ከስልጣን መወገድና ወደ ከርሰ መቃብሩ መውረድ አለበት። አንደኛ፣ በአሁን ሰዓት ኢትዮጵያን እየገዛ ያለው አምባገነን ቡድን ተቋሚዎቹ ይተባበሩ ግንባር ይፍጠሩ ከተባለም ቁጥር 1 መስፈርቱ የወያኔ ከስልጣን መወገድ መቀበል አለመቀበል ላይ የተመሰረተ መሆን አለበት። ወያኔን አካቶ ሽግግር ጉንጭ አልፋ ከመሆኑ በላይ ኢትዮጵያን ይዞ ሊማሊሞ ገደል እንደመግባት የሚቆጠር ነው። ሁለተኛ፣ ለወያኔ ሌሎችም የክልል አፍቃሪዎች፣ ዛሬ ሀገራችን በተለያዩ ክልሎች ተከፋፍላለች። የኦሮሞ፣ የአማራ፣ የደቡብ፣ የሶማሌ፣ የትግራይ ወዘተ። በክልል አገርን መከፋፈል የደቡብ አፍሪካ ቅኝ ገዢዎች ጥቁር አፍሪካዎችን ረግጦና አፍኖ ለመግዛት የፈጠሩት ቃል ነው። የእንግሊዝኛ ቃሉ keep apart፣ ከፋፍለህ አስቀምጥ ማለት ነው። ሁሉም ጥቁር በየክልሉ ተመዝግቦ የክልሉ መታወቂያ ካርድ ይሰጣል። እንደ ደቡብ አፍሪካዊ መመዝገብ ስለማይችል የደቡብ አፍሪካ ፓስፖርት ግን የለውም። በነጮች መንግስት የተቆጠሩ ጥቁሮች ከአንድ የጥቁር መኖሪያ ወደ ሌላው ጥቁር መኖሪያ ክልል ወይም ነጮች በሚኖሩበት ክፍል መግባት እንዳይችል ይቆጣጠሩታል። ይህን የሚጥሱ ከሆነ ቅጣቱ ህይወትን ጭምር ያስከፍላል። በኢትዮጵያም ወያኔ ሲገባ የተደረገው በቀጥታ ይኸው ነበር። ለምሳሌ ከኦሮሞና አማራ የተወለዱ የሁለተኛ ደረጃና ከዛ በላይ ያሉ ተማሪዎች ይህ ሁኔታ ደርሶባቸዋል። ከናቴና አባቴ እንዴት ተመርጣለሁ ያሉ ልጆች የሥራ ድል እንዲያጡና ገሚሶቹ ወደ እስር ቤት እንዲጣሉ ሆነዋል። ሶስተኛ ዋናው ነገር መብትና ነጻነት በቤት ቁጥር ብዛትና ማነስ የሚሰጥ አለመሆኑን መገንዘቡ ላይ ነው። መብትና እኩልነት የእያንዳንዱ ግለሰብ ዜጋ የማይገፈፍ ሰብአዊ መብት ነው። የእያንዳንዱ ዜጋ መብትና ነጻነት ባልተከበረበት አገር የብዙሃን መብትና ነጻነት አይከበርም። ዓለም አቀፍ የሆነው ሰብአዊ መብት የነኑ አጠቃለው የሚይዝ ነው። የውያኔ ዘረኛና ጎጠኛ ቡድን ለዚህ ሁሉ እውነት ባይተዋር ነው። አራተኛ የተፈጥሮን ሀብት አስመልክቶ በአንድ አገር ውስጥ የሚገኙ የተፈጥሮ ሀብቶች ስንል በአገሪቷ የሚገኙ የተለያዩ ማዕድናትን፣ እጽዋቶችን፣ ደኖችና ጫካዎችን፣ አዋፋትና የዱር አራዊቶችን፣ እንደ አባይ ያሉ ግዙፍና ገባር ወንዞችን፣ የአገሪቱን ዳር ድንበር፣ የአየር ክልሏን ጭምር ማለታችን ነው። እነዚህ ተፈጥሮ ያደለን ጸጋዎች በአንድ ክልል ወይም በሁለት ክልሎች ውስጥ ስለተገኙ የዛ ወይም የዛኛው ክልል ሀገር ንብረቶች ናቸው ማለት አይቻልም። እነዚህ ከላይ የተዘረዘሩ ጸጋዎች አሁን ያለው ትውልድ ብቻ ሳይሆን የሰው ልጅ የሚባለው በኢትዮጵያ ሳይሰፍር የነበሩ ናቸው። ይህ በሀገራችን ኢትዮጵያ ብቻ ሳይሆን በመላው ዓለምም በዚህ መልኩ ያለና የሚታይ ነው። በየትኛውም ሀገር የሰው ልጅ ውሃ ይጠጣል፣ አየር ይተነፍሳል፣ ጫካና ማዕድናት፣ አዋፋትና የዱር አራዊቶችም ነበሩ፣ ወደፊትም ይኖራሉ። ስለዚህ የሁሉም የሀገሪቷ ነዋሪ ህዝብ ንብረቶች ናቸው። አምስተኛ ሌሎቹ የወል ንብረቶች። የአንድ ሀገር ህዝብ ለዘመናት አብሮ ሲኖር ብዙ ክንውኖች አካሂዷል። ጥቂቶቹን ብንጠቅስ ሀ ተጋብተዋል፣ ተዋልደዋል። ለ ልጆች አፍርተው አገር ተረካቢ ትውልድ አፍርተዋል። ሐመሩሃ የታሪክ ቅርሶችን በየደረሱበት የታሪክ ጊዜያት አምርተዋል ወይም አሻሽለዋል። መ ዓለም ሳይሰለጥን ክብረ መንግስትን በመጻፍ አገር እንዴት መተዳደር እንዳለበት አስተምረዋል። ሰ አውሮፓ ቤት መስራት ተስኖት በበረዶ ጫካ ሲማስን የኢትዮጵያ ህዝብ ከአንድ አለት ላሊበላን በማነጽ ቤት መስራት አስተምሯል። ረ የአክሱም ሐውልት ከድንጋይ አንጸው አቆመዋል። ወዘተ የአንድ ትውልድ ትልቅነቱ የሚለካው በደረሰበት የታሪክ ዘመን ራሱን መገምገም በመቻሉ ነው። የሚያሳዝነው ነገር የወያኔ ዘረኛና ጎሰኛ ገልቱ ቡድን በዚህ አኳያ የፈጸመው ወንጀል ትልቅ ነው። ገና ስልጣን በያዘ በአመቱ የገዳማትንና የአልባሳትን ክቡር የሆኑ ከወርቅ የተሰሩ መስቀሎችን በሙሉ በወመዘክር መጽሐፍት ቤት የነበሩ የብራና በቆዳ የተጻፉ የታሪክ መጽሐፍትንና ቅርጻቅርሶችን ከሀገር በማስወጣት በኒውዮርክ ከተማ በሐራጅ ቸረቸረ። እስልምና በኢትዮጵያ የተጀመረው ነጋሽ በሚባል ንጉስ ጊዜ በትግራይ ነው በሚል ሳቢያ በአብዛኛው በአዲስ አበባ፣ በጅማ፣ በሐረርጌ ወዘተ መስጊዶች ውስጥ የሚገኙ መጽሐፍትን ወደ ትግራይ አዘዋውሯል። ገና ስልጣን እንደያዙ ሳምንት ሳይሞላው በብሔራዊ ባንክ ውስጥ የነበረውን የወርቅ ተቀማጭ ወደ መቀሌ ባንክ አዘዋውሯል። የኢትዮጵያ ሕዝብ በጋራ ያመረታቸውን የታሪክ ቅርሶችና ግንኙነቶች በማንቋሸሽ መለስ ዜናዊ ከትግራይ ህዝብ በቀር ስለ አክሱም ሐውልት እናንተ ምን አገባችሁ በማለት አጠቃላይ የኢትዮጵያን ህዝብ ዘለፈ። ዛሬ ወያኔ ሆድ አደሮችን በዙሪያው በመኮልኮል በሰፊው ህዝብ የተቀጣጠለውን አመጽ በባዕድ ዓለም ሙሉ ድጋፍ ጭምር ለጊዜው ሊገታው ችሏል። ይህ ግን በጭራሽ ዘላቂ አይደለም። ለዘመናት ግፍና በደል የተፈጸመበት ህዝብ አዳዲስ የትግል ስልቶች ማውጣቱ፣ አዳዲስ የትግል መንገድ መቀኘቱ፣ አዳዲስ የትግል ስልቶች መቀየሱና ትግሉን ወደ ትጥቅ ትግል ማሸጋገሩ የማይቀር ነው። የነጻነት ፋና ዛሬ ይበራል ባይባልም የነገ መሆኑ አያጠራጥርም። ኮሎኔል መንግስቱ ኃይለማርያም ያን ቆራጥና ጀግና ትውልድ በየሜዳው እየዘረረ ለእናትና አባቶቻቸው ልጆቻቸውን ሬሳ እንደሸጠ ለሁላችንም መራራ ትዝታ እንደሆነ አለ። ዛሬ የሚፈን ትልቅ ነገር ያ አረመኔ ኮሎኔል ለዘረኛና ጎጠኛ የዮያኔ ቡድን በር ከፍቶና መንገድ አዘጋጅቶ መፈርጠጡ ነው። መንግስቱ በህዝብ ደም የታጠበና የጨቀየ በአሜሪካ ድጋፍ ህይወቱን አተረፈ። ኮሎኔል መንግስቱ በኮሎኔል አብይ አህመድ ተተካ። ኮሎኔል መንግስቱ የግራ ፕሪዮተ ዓለም ተከታይ ነኝ ሲል አዲሱ ኮሎኔል ደግሞ የጠባቡና ዘረኛ ወያኔ ሪዮት ተከታይ ሆነ። ይህኛው ከቀደመው በልጣብልጥ ቢሆንም በይዘት ልዩነት ያላቸው በየረበት ቦታ የሰላምና የብልጽግና ሐዋርያ ለመሆን እየሞከረ ነው። ዛሬም ሆነ በዓለም ታሪክ ምን ጊዜም ሰላምን ያጠፉት በሰላም የሚሳለቁ ናቸው። ዋ ሰላም በስምሽ ስንት ግፍ ተሰራ ከማለት በቀር ምን ማለት ይቻላል? ከሁሉ የበለጠ የሚገርመው የኤርትራና የኢትዮጵያ ችግር በሰላም ይፈታል ማለት ነው። ወያኔ በሻቢያ መሃል ያለው አለመግባባት ሻቢያ ከኢትዮጵያ ጋር ያለው ልዩነት ተምታተውበት ይሆን? መጀመሪያ መታወቅ ያለበት ወያኔ በመወለድ ካልሆነ በተግባሩ በሞላ ጸረ ኢትዮጵያ ነው። ወያኔና በሻቢያ መሃል የግንኙነታቸው መሻከር ዋነኛው ምክንያት ወያኔ ስልጣኑን ሙሉ ለሙሉ ከያዘ በኋላ ኢትዮጵያን በግሉ በመበስበስ ትግራይ ለማልማት በመፈለጉና ለሻቢያ ማካፈል ባለመፍቀዱ ነው። በባድመና ዛላምበሳ እንዲሁም ባቲሮ በድንበር ምክንያት የተነሳው ግጭት የዚህ ሁኔታ ተቀጥፍላ ነው። አንድ ነገር አስተዳድራለሁ የሚል መንግስት ህገ መንግስት ያለው ሲሆን ነው። በቅድሚያ የወያኔ ህገ መንግስትን ብናይ አንቀጽ 39ን ማየቱ በቂ ነው። ብሔሮች አብረው መኖር ካልፈቀዱ ከአንድ አመት በፊት ማመልከቻ አስገብተው ነጻ ሀገር ሊሆኑ ይችላሉ ይላል። ጨቋኙ ማን ሊሆን ነው? ስልጣን ላይ ያለው ወያኔ ካልሆነ። ወያኔ ብሔሮችን በአፓርታይድ ክልሉ ከፋፍሎ ሀገራችን ብዙ ብሔርና ብሔረሰቦች ስላላት የኢትዮጵያ ህዝብ ብሎ አይጠራም፣ የሚጠራው ህዝቦች ብሎ ነው። ከወያኔ በስተቀር የአንድን ሀገር ህዝብ ህዝቦች እያለ የሚጠራ መንግስት የለም። ከኢትዮጵያ በቁጥር የበለጠ ብሔር ያላት ናይጄሪያ፣ አሜሪካ፣ ብራዚል፣ የላቲን የአውሮፓ ሀገሮች፣ የኢሲያና የቻይና የህንድ ሀገሮች ጭምር ህዝብ እያሉ ነው የሚጠሩት። አንድ ሀገር ከአጎራባች ሀገር ጋር ሰላም ሊፈጥር የሚችለው አጎራባቾቹ ሀገር ዲሞክራሲያዊና በህዝብ ፍላጎት ምርጫ ስልጣንን ሲይዝ ነው። በኤርትራ ሰላምም የህዝብ መብትም የለም። ዛሬ በዓለም ላይ ካለምንም ህገ መንግስት አንድ አምባገነን እንዳሻው የሚገዛበት ሁኔታ ነው ያለው። ከሱ ጋር ሆነው ይታገሉ የነበሩ 8 የአመራር አካል አባሎች ዛሬ የሚገኙት በምጽዋ በኮንቴነር ውስጥ ታስረው ነው። በዛ ቃጠሎ ከ40 እስከ 60 ዲግሪ ሴንቲግሬድ በሚሆን በረሃ ውስጥ በሙቀት እየተለበለቡ ናቸው። የምዕራቡ ሀገር ጋዜጠኞችና የተባበሩት የዓለም መንግስታት የሰብአዊ መብት ክፍል እንደገለጹት ከዛ እስር ቤት በህይወቱ የወጣ እስረኛ እስከዛሬ የለም። ዘመድ አዝማድ ሊጎበኛቸው አይፈቀድለትም። የኢትዮጵያ ህዝብ ከኤርትራ ህዝብ ጋር ምንም ጥላቻ የለውም። በራሱ ፍላጎትና ምርጫ ሳይሆን በአምባገነኑ መሪ ኢሳያስ አፈወርቂና በባዳን ሴራ የተወሰነ ስለሆነ ነው እንጂ ኤርትራ ሌላ ሀገር ነው ብሎ አያምንም። በተለያየ የታሪክ ዘመናት ኮሎኒያሊስቶች በቅኝ ገዥነት ስለገዙ ብቻ እውነቱ አይለወጥም። የኤርትራ ህዝብ ዲሞክራሲያዊ መብት አግኝቶ ለመምረጥ እድል ቢሰጠው ኖሮ ከዚህ የተለየ ፍላጎት አያሳይም። ለእድገትና ብልጽግናው በሁለቱ ሀገሮች ስልጣን የጨበጡት ጠባቦችና አምባገነኖች ተወግደው በጋራ ሲኖሩ ነው። ከዚህ በተረፈ ከመቶ ሚሊዮን የሚበልጠው የኢትዮጵያ ህዝብ በወያኔ እና ሻቢያ የእከክልኝ ልከክልህ ደባ የባህሩ በር ተዘግቶበት የጅቡቲ ጥገኛ ሆኗል። ኤርትራ የሚለው ቃል በግዕዝ በትግርኛ ወይም በአማርኛ መዝገበ ቃላት ውስጥ ቢፈለግ ትርጉሙ አይገኝም። ቃሉ የላቲን ሲሆን ትርጉሙ ቀይ ባህር ማለት ነው። ጣሊያን ይህንን የውሰት ቃል ወስዶ አንድ የሆነ ህዝብ በሁለት ከፍሎታል። ወያኔ የኢትዮጵያ መሰረታዊ ጠላት ነው ስንል ካለምንም ምክንያት አይደለም። ወያኔ በዙሪያው ሰብስበው እኔ አለውላችሁ እያለ የስልጣን ባለቤት ናችሁ ቢላቸውም ተጣጣፊዎቹን በመጨረሻ ግን እንደ ቡትቶ ጨርቅ ወርውሮ እንደሚጥላቸው ደጋግሞ አሳይቷል። ሆድ አደሮች ከታሪክም ሆነ ከመያውት መማር ስላልቻሉ በየተራቸው ሞታቸውን እየተጠባበቁ ይገኛሉ። ኢትዮጵያ ሀገራችን ዛሬ ጠባቂም ሆነ ተንከባካቢ መንግስት የላትም። ቆዷ ተቆማጥሮ ዳር ድንበሯ ተደፍሮ ህዝቦቿ ጠባቂ እንዳጣ የበግ መንጋ በየክልሉ ታጉረው በጎሪጥ እንድትያዩ ተደርጓል። ኢትዮጵያ ሀገራችን ለክፉ ቀን ደርሱልኛ ለለቻቸው ልጆቿን በየመቅነቱ ተከፋፍለው የመፍቻዋ አካል ከመሆን ፈንታ የችግሯ አካል ሆነዋል። በቅድሚያ ለራሱ ተደራጅቶ ህዝብን ማደራጅቶ ለፍጻሜው ድል ማድረስን ትተው ለወያኔ የግፍ አገዛዝ አጋልጧታል። ጥንትም ለሀገራችን በጎን ነገር ለማይመኙ ባዳን ኃይሎችም ዛሬ ያሻቸውን ማድረግ እንዲችሉ ሰፊ በር ተከፍቶላቸዋል። እነዚህ የባድ ኃይሎች ይህን የመሰለ ደባቸው በዋናነት መጠቀሚያ ያደረጉት የምሁሩን ክፍል ነው። ታሪክ በተደጋጋሚ እንዳሳየን ከውስጥ የተነሳ ጠላት የሚያደርሰው ጉዳት ከውጭ ከመጣ ጠላት በጣም የላቀ ነው። ከራሳችን ተመክሮ ብንነሳ በ1966 ዓመተ ምህረት በኢሃፓ ይመራ የነበረው አገር አቀፍ ትግል በከፍተኛ ደረጃ የጎዱት ሁለት ከውስጥ የወጡ የአመራር አካል አባሎች ናቸው። እነዚህ ግለሰቦች የድርጅቱን መዋቅር ለፋሽስቱ ደርግ በማጋለጥ ወይም በየእርከን ውስጥ ያሉትን ቆራጥ ታጋዮች በመጠቆም ይህ ነው የማይባል ጉዳት አድርሰዋል። መጨረሻው ዋነኛው አንጃ ብርሃነ መስቀል ረዳ ዳግም ኢሃፓን አዋቅራለሁ በማለት ወደ ሰሜን ሸዋ ተጓዘ። ደርግም ያፈላልገው ስለነበር ገበሬዎች እጁን ይዘው ለደርግ አስረከቡት። የባንዳና የካዲሞት መጨረሻው አያምርም እንደሚባለው በደርግ ተረሸነ። እንደ ኢሃፓ ቆራጥ ጀግኖች መስዋዕትን ከፍሎ የአሳፋሪ ባንዳ ሞቱን ተከናነበ። ባንዳና ካዲዎች ድሮም ሆነ ዛሬ በተክባር ተመሳሳዮች ናቸው። ህዝብ የስልጣን ባለቤት መሆኑን ይፈሩታል። የሚያስቀድሙት ሆዳቸውንና ለስልጣን ያላቸውን ፍላጎት ብቻ ነው። ዛሬም በሰሜን አሜሪካ የሚገኙትን የዲያስፖራ ነዋሪዎች ገንዘብ አጠረን እንጂ ወያኔ ተዳቅሟል፣ ህዝቡ ተነስቶበታል እያሉ በህዝብ ስም ገንዘብ እያሰባሰቡ ናቸው። ድርጅት ፈጥረናል እያሉ በወረቀት ላይ እንጂ በተግባር የሌሉ ድርጅቶችን ስም ይደረድራሉ። ወያኔም ቀራጋኖ እየሆነላቸው ትግሉ ተወዝፎ እንዲቀር የተቻላቸውን እያደረገ ነው። ወያኔ የጠራ የፖለቲካ ሙኔት መንጃ ትግል ትጥቅ ተመክሮ ያለውን የኢሃፓን ስም ሲጠራ ግን አይሰማም። አዲሱ ኮሎኔልም እንደዚሁ። ወያኔም ሆነ ኮሎኔል አብይ አህመድ የተለያየ ቅጽል ስም እየሰጧቸው በዙሪያቸው የሚደረድሯቸው ድርጅት ነን ባዮች የሚፈልጓቸው ለተለያየ ምክንያቶች ነው። ለምሳሌ አንድ፣ በተለያየ የሀገሪቱ ክፍሎች የተነሳውን ህዝባዊ ትግል ማቀዝቀዣ ሆነው እንዲያገለግሉት። ሁለት፣ በተለያዩ የሀገሪቱ ተረካቢ ወጣት ቡድን ተቀጣጥሎ በመካሄድ ላይ ያለውን ህዝባዊ ትግል ውስጥ አስፈላጊውን አስተዋጽኦ እንዳያደርግ ለማኮላሸት። ሶስት፣ ህዝብን እርስ በራሱ እንዲሳለል በየቦታው በጆሮ ጠቢነት እንዲያገለግሉ ለማድረግ። አራት፣ በየቦታው በእስር ቤት በታሰሩና ስየል የከፋ ግርፋት እንዲያካሂዱ ወዘተ ነው። ጥያቄው ጥቂት እስረኞችን እየለቀቁ የነሱን እጥፍ የሚሆኑን በእስር ማጎሩ ሁሉም እስረኞች እስካልተፈቱ ድረስ ለማወናበድ እንጂ የሚሰጠው ለውጥ የለም። አምስት፣ ዛሬ ኢትዮጵያውያን በአገራቸው ብቻ ሳይሆን በስደት በሚኖሩባቸው አገሮች ጭምር በሰላም እንዳይኖሩ እየተደረጉ ናቸው። ወያኔ በሱዳንና ኬንያ ጋር እየተመሳጠረ ያስገድላቸዋል፣ አሊያም የራሱን ነፍሰ በላዎች በማሰማራት ይገላቸዋል። ከላይ የተዘረዘሩትን የዘረኛውን ወያኔ ግፍ ለመቋቋም ያለው ብቸኛ መንገድ የተጀመረውን ህዝባዊ አመጽ መቀጠልና በአገር አቀፍ ደረጃ ማጠናከር ነው። በ1956ቱ አብዮት ከዳር እስከ ዳር ሁሉም የህብረተሰብ ክፍል ማስነሳቱ ለዛሬው አመጽ ምሳሌነቱ እጅግ ግዙፍ መሆኑን መዘንጋት የለበትም። በዚህ አቋያ ብዙ ይቀረናል። ወጣት ሴቶች በሚገባ ተራጅተው የትግሉ አካል እስካሁን አልሆኑም። መምህራን፣ ተማሪዎች፣ አስተማሪዎች፣ አርሶ አደሮች ጭምር በሚገባ ተራጅተው የትግሉ አካል መሆን አልተቻላቸውም። ወያኔ የኢትዮጵያን ሰራተኞች ማህበራትን አፈራርሰው በዘርና በጎሳ ተከፋፍለው እንዲደራጁ አድርጓል። ሁሉም በየክልሉ ቋንቋ ብቻ እንዲነጋገር ሆኗል። የአማራ ሰራተኞችም ሴቱም ወንዱም የደቡብ ሰራተኛ ከኦሮሞ ወይም ከሶማሌው ተዋይተው የጋራ ችግራቸውን ሊፈቱ እንዳይችሉ ሆኗል። የኢትዮጵያ ሰራተኞች ማህበር ቀድሞ በአዲስ አበባ በና አበራ ገሙና በድሬዳዋ የምድር ባቡር ሰራተኞች ማህበር ተደራጅቶ መብቱን ለማስከበር ያደረገው ትግልና የከፈለው መስዋዕትነትም በቀላሉ የሚገመት አይደለም። ፋሽስቱ ደርግም ስልጣን ከያዘ በኋላ መብቱን ለማስጠበቅ ከፍተኛ ትግል አካሂዷል። በኋላም ኢያፓ ስር ተካቶ የራሱን መሪዎች በተለያዩ በርካታ ፋብሪካዎች ውስጥ በዲሞክራሲ መንገድ እየመረጠ የደርግን መንግስት መውጫና መግቢያ አሳጥቶ እንደነበር የሚታወስ ነው። ይህ በተራዘመ ጉዞ ውስጥ ትግል ካለመስዋዕትነት እንደማይገኝ ያወቀ የሰራተኛ ማህበር ድንቅ የምንላቸው የአመራር አባሎቹን ሊያጣ ችሏል። የነዚህ ጀግኖች ታሪክ ሁልጊዜ በኢትዮጵያ ህዝብ ልብ ውስጥ ተመዝግቦ ይኖራል። ወያኔ ከላይ የተዘረዘረውን በቋንቋና በጎሳ ላይ የተመሰረተውን የሰራተኛ መከፋፈል ያመጣው ሰራተኛው በአግባቡ ቢደራጅ የመብቱ ባለቤት ራሱ እንደሚሆን ስለሚያውቅ ነው። ህዝብ በያለበት ቦታ ለሀገሩና ለመብቱ ከፍተኛ መስዋዕትነትን ከፍሏል፣ ወደፊትም ይከፍላል። ቀድሞ በቀደሙት የሀገራችን ጀግኖች በኋላም በኢሃፓ ስር ተደራጅቶ ከፍተኛ መስዋዕትነት ከከፈለው ትውልድ ልንማር የምንችለው ሀቅ ይህንን ነው። ወያኔና በሱ ስር የተካተቱት ሆድ አደሮች ይህ የሚያዋጥላቸው አይደሉም። ይህን ሳይወዱ ተገደዱን ሊውጡት የሚገደዱበት ጊዜ ሩቅ አይሆንም። በእኛ ሀገር ብቻ ሳይሆን በየትኛውም የዓለም ክፍል ገዢዎች የአንድን ሀገር መልካም ምድር አጠቃሎ ለመግዛት የመጨቆኛ አውታሮችን አጠቃሎ መቆጣጠር ይኖርባቸዋል። ለምሳሌ ያህል የጦር ኃይሉን፣ የፖሊስና የጸጥታ ኃይሉን፣ የፍርድ ስርዓቱንና ቢሮክራሲውን አጠቃሎ ይይዛል። ህዝባዊ መንግስት እስካልተመሰረተ ግን መንግስት በማንኛውም ቦታና ሁኔታ የሚያስጠብቀው የሁሉንም ህዝብ መብት ሳይሆን የጥቂቶቹን ክፍል ብቻ ነው። መንግስቶች ይህንን መሰል ይዘት በያዙበት አገሮች ሁሉ ሰላምና መረጋጋት የሚታሰብ አይደለም። ዛሬ በሀገራችን ያሻውን እያደረገ ያለው ዘረኛና ጎጠኛ የወያኔ አምባገነን ቡድን የሀገሪቷ የሆኑትን የገቢ ምንጮች፣ የኢንዱስትሪና የማዕድን ሀብቶች፣ የደንና የውሃ ጸጋዎች ጭምር ወዘተ በራሱ ቁጥጥር ስር አድርጎ ራሱን ከሁኔታው ነፃ የሆነ በማስመሰል በአዲሱ ኮሎኔል አማካኝነት የተፈጸሙ በማስመሰል እንድንቀበለው እየጣረ ነው። አዲሱ ኮሎኔል በራሱ የማይንቀሳቀስ መሆኑ የማይታወቅ ይመስለዋል። ኢህአፓ እጅግ በጣም ቀድሞ ወያኔና አዲሱ ኮሎኔል የአንድ ሳንቲም ሁለት ገጾች መሆናቸውን ስለተገነዘበ ህዝብ አገሩን ነቅቶ እንዲጠብቅ አሳስቧል። በራሱ በወያኔ መሰሪነት ብቻ ሳይሆን ለወዳቸው ባደሩና በጥይት የተጠመቁ ልክፍተኞች ፈጥነው ከጎኑ ተደረደሩ። አገራችን ከጨለማ ወጥታ ብርሃን ታያለች ያለው ህዝባችንም ከፍተኛ የመሬት መንቀጥቀጥ እንደመታት ሀገር ኑሮና ህይወቱ ከአዘቅት ሰጠመ። በባዳን ቅኝ ገዢዎች ሳይሆን ከትግራይ በተወሰኑ የወያኔ አንበጦች ተወረረ። እነዚህ ዘረኞች በዲሞክራሲ መለኪያ ቢሰፈሩ ነፃ ልናወጣ መጣን ለሚሉት ብዙሃን የትግራይ ህዝብም የቆሙ እንዳልሆኑ ተጨባጭ ሁኔታው አረጋገጠ። ከሽሬ ከመቀሌና ከአድዋ የተውጣጡ ጸረ ኢትዮጵያ ህዝቦቿ ጠባብና ዘረኛ ቡድኖች እንጂ ታዛዥነታቸው ለሻቢያና ለባዳን ኃይሎች ብቻ ነው። ኮሎኔል አብይ አህመድ ዛሬ በየቦታው እየተዘዋወረ በራሱ ውሳኔና ችሎታ የሚንቀሳቀስ መመሪያ ጭምር የሚሰጥ መሆኑ እየገለጸ ነው። ለጊዜውም ቢሆን ብዙ የዋሆችን የፖለቲካ ገልቶችን አወናብዷል። በመከራ የተፈተነውና በችግር እየታመሰ ያለው የኢትዮጵያ ህዝብ ግን ማሳመን የሚችል አይሆንም። ከስር ሆኖ የሚዘውሩት ጥቂት የውያኔ ጠባብና ዘረኛ ቡድኖች ናቸው። ኮሎኔል አብይ አህመድ የኮማንድ ፖስቱን አስነሳለሁ እስረኞችን አስፈታለሁ እያለ ሲናገር ተደምጧል። ይህን የቻለው በሱ ችሮታ ወይም እሱን በሾመው ወያኔ ሳይሆን በህዝብ የመረረ ትግልና በከፈለው መስዋዕትነት መሆኑ ህዝባችን በደንብ ያውቃል። የወያኔ አከርካሪ አጥንት በህዝብ ትግል ተመቷል። የውጭ ምንዛሪ የተሟጠጠ ስለሄደ ከውጪ ሊያስገባ የሚፈልገውን ሁሉ ሊያስገባ አልቻለም። ትግሉ ከቀጠለ ለራስ ወታደሮች ጭምር የሚከፈለው ስለሚሟጠጥበት በሱ ላይ ጠመንጃውን እንደሚያዞሩ በደንብ ይገነዘባል። ኮሎኔል አብይ አህመድ የኮማንድ ፖስቱን አስነሳለሁ እስረኞቹን እፈታለሁ እርቅና ሰላም አወረዱ ለኢትዮጵያ አንድነት በውስጥና በውጭ ሰላም ህብረት በር ከፈትኩ ወዘተ እያለ ነው። የተወሰኑ እስረኞች ተለቀቁ ቢሆንም በብዙ ሺህ የሚቆጠሩ እስረኞች በሁሉም ክልሎች እየታሰሩና እየተሰቃዩ እንዲሁም ከቤት ንብረታቸው እየተፈናቀሉ ነው። እነዚህ ሁሉ በወያኔ ወይም በኮሎኔል አብይ የተሰጡ ስጦታዎች ሳይሆኑ ህዝባችን በተራዘመ ትግሉ በከፈለው መስዋዕትነት ብቻ ነው። በአሁን ጊዜ እየተከታተለ የሚወጣው አዋጅ ለህዝባችን የሚሰጠው ፋይዳ ይኖራል ተብሎ ሳይሆን የትግሉን አቅጣጫ ለማስለወጥና ወያኔ ሊደርስበት ከሚችለው አደጋ ራሱን ለማዳን የስልጣን ባለቤትነትን ላለማጣት ነው። አዋጁ ተነሳም አልተነሳ ወያኔ ለ27 ዓመት እየፈጀ ህዝብን እያስራበ እያፈናቀለ ኖሯል። ወያኔ ሻቢያን ከበረሃ ህይወታቸው ጀምሮ በከፍተኛ ደረጃ ሲደግፏቸው ከኖሩት አገሮች ስዊድንና ኖርዌይ የመጀመሪያዎቹ ናቸው። አዲሱ የወያኔ ጠቅላይ ሚኒስትር ከኤርትራ ጋር ያለንን ችግር በዲፕሎማሲ መንገድ እንፈታዋለን ብሎ ሲናገር ሰንበት በት ብሏል። ኢትዮጵያ ሀገራችን አጥብቆ የሚጠላ ዘረኛ ቡድን የሀገሪቷን ፍላጎትና ጥቅም ባልጎዳ መንገድ አንዱም ችግር ይፈታል የሚል እምነት ኖሮን ባናውቅም የስዊድን ቴሌቪዥን ጣቢያ ጠቅላላ የስምምነቱን ዝርዝር በሰፊው በምሽት ዜናው አሰምቶናል። የቴሌቪዥኑ ጣቢያ ጋዜጠኛ አስመራ ከተማ በመሄድ የማነ ገብረ መስቀል በመባል የሚጠራውን የኤርትራ ማስታወቂያ ሚኒስትር ቃለ ምልልስ ሲያደርግ አዳምጠናል። የመጀመሪያው ጥያቄ የሁለቱ አጎራባች ሀገሮች ያለው አለመግባባት ምስራቅን በአጠቃላይ ችግር ውስጥ ሊከት የሚችል ይመስልናል። ይህ ችግር በሰላም የሚፈታ ይመስሎታል? የማስታወቂያ ሚኒስትር የማነ ገብረ መስቀል መልስ፣
እኛ ተጎራባች አገሮች ብቻ ሳንሆን ወንድማማቾች እና የጋራ ቋንቋም የምንናገር ነን። በፈረንጆቹ አቆጣጠር በ1998 እስከ 2000 አልጀርስ ላይ ባደረግነው የተባበሩት የዓለም መንግስታት ተወካዮች በተገኙበት ያቀረብነው ጥያቄ ባድሜ ባጠቃላይና ዛላምበሳ እንዲሁም አዲሮብን ጨምሮ የኛ ስለሆኑ ይመለሱልን የሚል ነበር። ይህ የተባበሩት መንግስታት ተወካዮች በተገኙበት የተደረገው የፍርድ ውሳኔ ሁለቱም ወገኖች ይግባይ ማለት እንደማይችሉ ተገልጿል። ህወሓት ይህን በመጣስ ጦርነት ከፈተብን፣ እኛም ራሳችንን መከላከል ስላለብን ጦርነት ውስጥ ገባን። በዚህ ጦርነት ከኛ በኩል 40,000 ተዋጊዎች ሲያልቁብን በግምት ከነሱ በኩል ከ70-80,000 የሚሆኑ ወጣቶች አልቀዋል። በእኛ በኩል አሁንም ይህንን የሚቀበሉ ከሆነና ሙሉ በሙሉም ተግባራዊ ለማድረግ ከተነሱ የማንቀበልበት ምክንያት የለም
በማለት ተምድመዋል። ይህ ጥያቄ የኤርትራው ፕሬዝዳንትና የወያኔ ኮሎኔል የሚወስኑ ሳይሆን በመሰረቱ የሁለቱም አገር ህዝቦች የሚመልሱት ጥያቄ ነው። ሰላም የሚገኘው በሁለት ህዝብ በሙሉ ድምፅ ባልመረጣቸው ግለሰቦች ውሳኔና ስምምነት አይደለም። የዚህ መሆን ለወደፊትም ቢሆን ደም ሊያፋስስ የሚችል ጎዳናን ይከፍት እንደው እንጂ ሰላምን የሚያመጣ አይደለም። በሌላ በኩል ይህ ሁኔታ ለኢትዮጵያ የታገልን ነን የሚሉ ድርጅቶችን መፈተኛ ጥያቄ ነው። በአሁን ጊዜ እንደሚታየው ወያኔ በህዝብ ትግል ተወጥሮ እያለ ለሆዳቸውና ለሹመት ያቆመቆሙ ድርጅት ተብዮች ወደ አዲስ አበባ እየጎረፉ ናቸው። ወያኔ ተዳክሟል፣ አዲሱ ኮሎኔል መደገፍ አለበት። የወያኔ ባለስልጣኖች ገሚሱን እየሻረ ገሚሱን ጡረታ እያስወጣ ነው እያሉ ይገኛሉ። አዲሱ ኮሎኔልም ሰላም እየመጣ ነው የሚለው ሰበካውን በውጭና በአገር ቤት እየሰበከ ነው። መሬት ላይ ያለው እውነት ግን የሚያሳየውና እየመሰከረ ያለው እውነት ተቃራኒው ነው። ጁላይ 2 በሲዩድን ቴሌቪዥን ጣቢያ እንደተገለጸው ኢትዮጵያ የተለያዩ ጎሳዎች ወደ እርስ በርስ ጦርነት እየገቡ ናቸው። ከኤፕሪል እስከ ጁን መጨረሻ በጌዲዮና በመራብ ጉጂ ክልል ኗሪዎች መሃል በተነሳው ጦርነት ሳቢያ 800 ሺህ የሚሆኑ በደቡብ ኢትዮጵያ ያላቸውን ቤትና ንብረት እየለቀቁ ተሰደዋል። እነዚህ ስደተኞች በአብዛኛው የኦሮሞ ብሔር አባሎች ናቸው። የሱዳን ቴሌቪዥን ጣቢያ ተባበሩት የዓለም መንግስታት ይህንን መግለጹን ተናግሯል። ሀተታውን በመቀጠል ለቀድሞ ጠቅላይ ሚኒስትር ስልጣኑን መልቀቅ ዋነኛው ምክንያት ወያኔ በስልጣን ላይ እስካለ ድረስ ለዘላቂ ሰላም መሰረት ለመጣል ባለመቻሉ ብለዋል። ዛሬ ሀገራችን ኢትዮጵያ ያለችው መንታ መንገድ ላይ ነው። የሀገሪቱ ችግርም ብዙ መልክ ያለው ከትውልድ ትውልድ ሲተላለፍ የኖረ መሆኑ ግልጽ ነው። ይህ ዘመናት ያካተተ ወስብስብ ችግር አንድን ሰው በብቸኛ መሪነት ላይ አስቀምጦ የሚፈታ ሊሆን በጭራሽ አይችልም። የዓለም ህዝብና የኛም አገር ተመክሮ ይህንን ያሳያል። የሩቁን ለጊዜው በንተው የአፍሪካን ተመክሮ ብናይ ሁሉም መሪ የተባሉ ስልጣናቸውን እስከደላደሉ ብዙ ቃል ለህዝብ የገቡ ቢሆንም መጨረሻው አምባገነን አገዛዝን መፍጠርና ምዝበራን ብዝበዛን ማጣጣፍ ነው። በእነዚህ ሁሉ አገሮች የመደራጀት በነጻ የመናገርና ተቃውሞን ማሰማት ፍትህና ርትዕ ከገዢው ክፍል ቁጥጥር ውጪ በሆነ የፍርድ ስርዓት ማግኘት ወዘተ አልቻሉም። የደቡብ አፍሪካ ህዝብ ለ84 ዓመታት በአፓርታይድ ስርዓት ተቀይዶ መብት የሚባለውን ክቡር ጸጋ ሁሉ ተገፎ ኖሯል። በተራዘመው ጸረ አፓርታይድ ትግልም የከፈለው መስዋዕትነት ቀላል አልነበረም። ካንዱ የሀገሩ ክፍል ወደ ሌላው እንዳይዘዋወር፣ ነጮች በሚሄዱበት አውቶቡስና ባቡር እንዳይጓጓዝ፣ ፈረንጆች በሚጸዳዱበት ቦታ እንዳይጸዳዳ፣ ማዕድን ለመቆፈር ለነጮች በግርድናና በአሽከርነት ለማገልገል በፖሊስነት ተቀጥሮ የራሱን ወገኖች ለመፍጀት እንጂ ከተቀረው የሥራ መስኮች ሁሉ ተገልሎ ያን ሁሉ ዘመናት አሳልፏል። ከዚህ ሁሉ የትግልና የስቃይ ዘመን በኋላስ ዛሬ የደቡብ አፍሪካ ጥቁር ህዝብ ኑሮ ምን ይመስላል? በጌቶ የሚኖረው ህዝብ ቁጥሩ ጨመረ እንጂ አልቀነሰም። የሀገሪቱ ትላልቅ ኢንዱስትሪዎች ለም የእርሻ ቦታዎች የተያዙት ስቃይ ሲያሳያቸው በነበረው ነጭ የአውሮፓና የሰሜን አሜሪካ ከበርቴዎች ነው። የመዳብ፣ የእንቁ፣ የወርቅ እንቁ፣ የኮንቴል ወዘተ የማዕድን ቦታዎች ከ80% በላይ የተያዙት በእንግሊዝና የአሜሪካ ከበርቴዎች ነው። ማንዴላ ጥሩና ጠንካራ በትግልም የተፈተነ መሪ ነበር። ታዲያ ምን ያደርጋል? ካንድ ማንቆርቆሪያ የሚፈስ የፖለቲካ ስልጣን መጨረሻው አላማረም። ውጤቱም ከላይ ለመግለጽ እንደተሞከረው ለህዝብ ስቃይን እንጂ እድገትንና ብልጽግናን አላስገኘም። ኢህአፓ አገራችን ከገባችበት የፖለቲካ አዘቅት እንድትወጣ ከተፈለገ የሚከተሉትን ሁኔታዎች መሟላት አለባቸው ብሎ ያምናል። አንደኛ፣ ሁሉን ያካተተ የሽግግር መንግስት ለማቋቋም ጥሪ ማድረግ። ሁለተኛ፣ በወያኔና በሻቢያ የተደገፈውና እስካሁን በተግባር ላይ ያለው ወያኔያዊና ጸረ ኢትዮጵያ ህገ መንግስት መሻር። ሶስተኛ፣ በህዝብ ላይ ግፍ የፈጸሙትና የሀገሪቱ ንብረት ያራቆቱትን በሙሉ በቁጥጥር ስር መዋል፣ ንብረታቸውን ማገድ። አራተኛ፣ የህዝብን በነጻ የመደራጀት በነጻ የማሰብ ተቃውሞን የማቅረብ ወዘተ መብቶችን መፍቀድ። አምስተኛ፣ ክልል የሚባለውና በወያኔ የተቀረጸውን የፌዴራል አከፋፈል መሻር። ከወያኔ የተለየ ዲሞክራሲያዊ የሆነና በሌሎች አገሮች በተግባር ላይ የዋለ የተሻለ ውጤት ባሳየ የፌዴራል አወቃቀር መተካት ይቻላል። የኢትዮጵያ ህዝቦች የሚለውንም ቃል ጨርሶ መውጣት አለበት ብለን እናምናለን። ብዙ ብሔሮችና ብሔረሰቦች ያሉባቸው ሀገሮች ብዙ ናቸው። ለምሳሌ ደቡብ አፍሪካ፣ ሌሎች የአፍሪካ ሀገሮች፣ የምዕራብ አውሮፓ ሀገሮችና አሜሪካ ወዘተ ብዙ ብሔርና ብሔረሰቦች ይኖሩባቸዋል። ህዝቦች ተብለው ግን አይጠሩም። የሚጠሩት የደቡብ አፍሪካ፣ የአሜሪካ፣ የኖርዌይ፣ የካናዳ ህዝብ በመባል ነው። የዘነ ሲያሜ አሁን ኢትዮጵያ ውስጥ እንደሚታየው ህዝብን ከህዝብ የሚያያይና ለማፋጀት በር የሚከፍት ለዘመናት ከኖርበት ስፍራ እንዲፈናቀል የሚያደርግ ሁኔታን ፈጣሪ ነው። ከዚህ በተጨማሪ ማገሩን ለቆ ወደ አጎራባች አገሮች ለሚሰደድበትና ለከፋ ችግር የሚጋለጥበት ሁኔታ ፈጣሪ ነው። በአጠቃላይ የህዝብን መፈናቀል ቤት ንብረቱን ትቶ ለመሰደድ ዋነኛ ምክንያት ስለሆነ ባስቸኳይ መቆም አለበት። አገርን በክልል መበለቱ ለዚህ ጥፋት ዋና አስተዋጽኦ ያደረገ ነው። ስድስተኛ፣ የታሰሩ የፖለቲካም ሆነ የህሊና እስረኞች በተቃላው መፈታት አለባቸው። በእኛ በኩል ይህ የሚቋቋመው የሽግግር መንግስት በስልጣን ላይ የሚቆየው ከሁለት እስከ ሁለት ተኩል አመት ቢሆን ይሻላል እንላለን። የገነ የሚወሰነው ተቋሞች በሞላ በተገኙበት ስብሰባ ይሆናል። የሽግግር መንግስቱ አባል ድርጅቶች ሁሉ ግዴታና ኃላፊነት ሀ የኢትዮጵያን ሀገራዊ ሉዓላዊነትና የህዝብ የስልጣን የበላይነት መቀበል ለ የሀገሪቱ የመከላከያ ጦር የሥራ ድርሻውን የሀገሪቱ ዳር ድንበር መጠበቅ ነው። በተቀረው የሀገሪቱ የፖለቲካ እንቅስቃሴ ውስጥ እጁን የማስገባት መብት የለውም። ማንኛውም የተናጠል ድርጅት ጠመንጃውን እንዲያነሳና ወገኖችን እንዲፈጅ የሚጠይቀው ከሆነ እምቢ የማለት መብት አለው። የመብትም በሕገ መንግስቱ በደንብ የተደነገገ መሆን ይኖርበታል። አገሪቷ ተገዳ ጦርነት ውስጥ የምትገባ ከሆነ ብሔራዊ ጦሩን የሚያዘው በሚፈጠረው ብሔራዊ ፓርላማ ይሆናል። ሀ በከተሞችም ሆነ በገጠር ብረት ታጥቆ የሚዘዋወርና ሕግ የሚያስከብር ኃይል የፖሊስ ሰራዊቱ ብቻ ነው። የፖሊስ ሰራዊት ሰው ሊያስር የሚችለው ከሁለት እስከ አምስት ቀን ብቻ ይሆናል። የቀን ሳይርፍ የፖሊስ ምርመራውን አጣርቶ ለፍርድ ቤቱ የአቃቤ ሕግ ዳኛ ያቀርባል። የተያዘው ግለሰብ ወይም ግለሰቦች ጥፋተኛ ሆነው ካልተገኙ በእስር ለቆዩበት ጊዜ ሕገ መንግስቱ በሚፈቅደው መሰረት ካሳ ይከፈላቸዋል። መ ይህ በጋራ በተወሰነው የሽግግር ጊዜ ውስጥ የፖለቲካ ድርጅቶች በፖለቲካ፣ በኢኮኖሚ፣ በማህበራዊ፣ በፍትህና ርትዕ ወዘተ ጥያቄዎች ላይ ያላቸውን አቋም በአገሪቷ ክፍል ሁሉ እየተዘዋወሩ ለችግሩ አፈታት ያላቸውን አቋም ያስረዳሉ። ሰ የኢትዮጵያ ህዝብ በጭቆና በግፍና በደል ሲማቅቅ የኖረው ለብዙ አመታት ነው። በእነዚህ ዘመናት የተሰቃየው ብዙሃኑ ህዝብ ስለሆነ ሁሉም ክፍል በውክልና በሽግግር ሂደት ውስጥ ተካፋይ መሆን አለበት። ሴቶች፣ የእድርና የእቁብ ማህበሮች፣ የኢትዮጵያ ሰራተኛ ማህበራት፣ አርሶ አደሩ፣ ተማሪው፣ አስተማሪው፣ የሃይማኖት ተቋሞች ወዘተ አሁን ያሉት ማህበራትና ተቋሞች ፈርሰው የሰራተኛው የቀሩት ማህበራት ሁሉ ዳግም መዋቀር ይገባቸዋል። አሁን እንደሚታየው እነዚህ ማህበራት በአጠቃላይ እየመሩ ያሉት ግለሰቦች በሙስና የተዘፈቁና ለወያናዊ ብዝበዛና ንብረት ማሸሽ እንዲመች የተዋቀሩ ናቸው። ረ የሽግግር ጉባኤው የተወሰነለትን ጊዜ ሲጨርስ አሁን በስልጣን ላይ ያለው የወያኔ መንግስት ወይም አዲሱ ጠቅላይ ሚኒስትር ስልጣናቸውን አስረክበው ይሰናበታሉ። የኢትዮጵያ ህዝብ ምንጊዜም አቸናፊ ነው።